ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሚያዝያ 10 2010 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ 42 ሚሊየን ተከታዮች ባሉት አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት ክርስቲያናዊ ተልእኮ ማለት ለእያንዳንዱ ሰው ወንድም ወይም እህት መሆን ማለት ነው። በተለይም ደግሞ ለድሆችና ለጠላቶቻችንም ሳይቀር ወንድምና እህት ለመሆን መሞከር ማለት ነው ማለታቸው ተገልጿል። የዛሬውን ለስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት ማለትም በሚያዝያ 10 2010 ዓ ም ባደረጉት የትምህርተ ክርስቶስ አስተምሮ እንደገለጹት ሚስጥረ ጥምቀት የክርስትና እምነት ምልክት ነው ማለታቸው መገለጹን በቅድሚያ እናስደምጣችኋለን። በማስከተልም ርዕሰ ሊቃነ ጳጳሳት ፍራንቼስኮ ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት አንድ ሐዋርያዊ ቃለ ምዕዳን በሚያዝያ 10 2010 ዓ ም ለንባብ ማብቃታቸው የሚታወስ ሲሆን እኛም ይህንን ደስ ይበላችሁ ሐሴትም አድርጉ የሚለውን የእሳቸውን ሐዋርያዊ ቃለ ምዕዳን ጠቅላላ ይዘቱን ወደ እናንተ አድማጮቻችን በተከታታይ እያቀረብን እንደምንገኝ ይታወቃል። በዛሬው ዕለት ክፍል 6 ዝግጅታችን ለቅድስና የሚያበቁን ተግባራት በሚል ንዑስ አርዕስት የቀረበውን አስተምሮ ወደ እናንተ እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ ዕለት በቫቲካን በሚገኘው የጳውሎስ ስድስተኛ የስብሰባ አዳራሽ ወይም ደግሞ እንደየአስፈላጊነቱና እንዳየሩ ሁኔታ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናንና አገር ጎብኚዎች በተለያዩ አርስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮ እንደሚያደርጉ ይታወቃል። የዚህ መርሃ ግብር አንዱ አካል በሆነው በሚያዝያ 3 2010 ዓ.ም ረፋዱ ላይ ያደረጉት የትምህርተ ክርስቶስ አስተምሮ በሚስጥረ ጥምቀት ዙሪያ ላይ ያተኮረ እንደነበረ የተገለጸ ሲሆን ሚስጥረ ጥምቀት የክርስትና ሕይወት መሠረት ነው ማለታቸውን መግለጻችን ይታወሳል። በዛሬው ዕለት ማለትም በሚያዝያ 10 2010 ዓ.ም ያደረጉት የትምህርተ ክርስቶስ አስተምሮ አሁንም ከዚህ ቀደም በሚስጥረ ጥምቀት ዙሪያ አድርገውት የነበረ አስተምሮ ቀጣይ ክፍል እንደሆነ ለመረዳት የተቻለ ሲሆን ሚስጥረ ጥምቀት የክርስትና እምነት ምልክት ነው ማለታቸው ተገልጿል። በዕለቱ የተነበበው የመጽሐፍ ቅዱስ ክፍል የሚከተለው ይሆናል። ኢየሱስም እንዲህ ሲል መለሰ፣ እውነት እልሃለሁ ማንም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደም መንፈስ ነው የሚለውና ከዮሐንስ ወንጌል ከምዕራፍ 3 ከቁጥር 5 እስከ 6 ላይ ተወስዶ የተነበበው እንደነበረም ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚስጥረ ጥምቀት ዙሪያ ላይ በዛሬው ዕለት አድርገውት የነበረውን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Fratelli e sorelle, buongiorno. Proseguiamo in questo tempo di Pasqua le catechesi sul battesimo.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በዚህ አሁን ባለንበት የፋሲካ ሰሞን ባለፈው ሳምንት በሚስጥረ ጥምቀት ዙሪያ ጀምረነው የነበረውን የትምህርተ ክርስቶስ አስተምሮ ዛሬ እንቀጥላለን። የሚስጥረ ጥምቀት ትርጉም በግልጽ በዚህ ምስጢር አሰጣጥ ላይ ያደረገ በመሆኑ የተነሳ ትኩረታችንን በእርሱ ላይ እናደርጋለን። ይህ ምስጢር በሚሰጥበት ወቅት የሚከናወኑትን ምልክቶችንና የሚባሉትን ቃላት ከግምት በማስገባት ይህ ምስጢር የሚሰጠንን ጸጋና ተልእኮ ሁል ጊዜ በሕይወታችን ውስጥ እየፈለግን እንድንሄድ እንዲሰማን ያደርጋል። እነዚህ ቃላት በተባረከ ውሃ ወይም በጸበል የዕለተ ሰንበት መሥዋዕተ ቅዳሴ ከመጀመሩ በፊት በጸበል በመርጨት ወይም ደግሞ በፋሲካ በዓል ዋዜማ ምሽት ላይ በሚደረገው መሥዋዕተ ቅዳሴ ቀደም ብሎ በጸበል መርጨት ሥነ ሥርዓት የጥምቀታችንን ዕለት በድጋሜ እንድናስታውስ ይረዳናል። እንዲያውም ሚስጥረ ጥምቀትን በምንሳተፍበት ወቅት የተጠመቁ ክርስቲያኖች ልብ ውስጥ አንድ መንፈሳዊ የሆነ ኃይል እንዲነሳ ያደርጋል። ይህም በቤተ ክርስቲያን አማካይነት ከክርስቶስ ጋር ያለንን ኅብረት አጠናክረን እንድንቀጥል ጥሪ ያቀርብልናል። ወደ ክርስትና ሕይወት ሥር መሠረት እንድንመለስ በማድረግ ሚስጥረ ጥምቀት በተቀበልንበት ወቅት የተቀበልናቸውን ጸጋዎች በተሻለ ሁኔታ እንድንረዳ በማድረግና የተቀበልነውን ኃላፊነት በድጋሚ በማደስ ከተሰጠን ኃላፊነት ጋር የተጣጣመ ሕይወት መኖር እንዳለብን ያስገነዝበናል። በተለይም ደግሞ በዚህ የሚስጥረ ጥምቀት አሰጣጥ ሥነ ሥርዓት ወቅት በቅድሚያ የተጠማቂው ሰው ስም ይጠየቃል። ይህም የሚሆንበት ምክንያት ስም የአንድ ሰው መለያ መጠሪያ በመሆኑ የተነሳ ነው። በዚህም መሠረት ተጠማቂውን ወደ አጥማቂው በምናቀርብበት ወቅት በቶሎ የክርስትና ስሙን እንናገራለን። ይህም በቶሎ መጠሪያ እንድናገኝ ያደርገናል ማለት ነው። ያለ ስም ሰው ሊያውቀን አይችልም፣ መብት ሊኖረንም አይችልም፣ ግዴታም ሊሰጠን አይችልም። እግዚአብሔር እያንዳንዳችን የሚጠራው በስማችን ነው። እያንዳንዳችንንም እየጠራን የሚወደን በስማችን ነው። ካለን ሕይወት ተጨባጭ ሁኔታ ጋር ሳይቀር እያንዳንዳችንን ይወደናል። ሚስጥረ ጥምቀት የክርስትና ጥሪያችንን በግለሰብ ደረጃ እንድንመለስ ያነሳሳናል። በርግጥ የክርስቲያን ህይወት በተከታታይ ጥሪዎችና መልሶች የተሳሰረ ነው። እግዚአብሔር ካለፉት ዓመታት ጀምሮ ስማችንን በተከታታይ መጥራት ቀጥሏል። በተለያዩ ከሺ በላይ በሚሆኑ መንገዶች የርሱ ልጅ የሆነውን ጌታችን ኢየሱስ ክርስቶስን እንድንመስል ይጠራናል። ስለዚህም የክርስትና ስም በጣም አስፈላጊ ነው ማለት ነው። ወላጆች ለልጆቻቸው የሚሰጡትን የመጠሪያ ስም የሚያወጡት ሕፃኑ ከመወለዱ በፊት ሲሆን፣ በዚህም መልኩ የልጅነት መጠሪያ ስም በማግኘት በዚህ ስም አማካይነት በዚህም መሠረት የዚህን ሕፃን መሠረታዊ ማንነት እንድናውቅና በክርስትና ሕይወት ከእግዚአብሔር ጋር የተሳሰረ እንዲሆን ያደርጋል። ክርስቲያን መሆን ማለት ከላይ የሚሰጠን ትልቅ ጸጋ ነው። እምነት ሊሸመት የሚችል ጉዳይ አይደለም። ነገር ግን የእኛን እሽታ ወይም አዎንታ የሚጠይቅና አዎንታዊ ምላሽ የሚያስገኝ ነው። በእርግጥ ምስጢረ ጥምቀት የሰው ልጆች በመንፈስ ቅዱስ ጸጋ አማካይነት ተነሳስተው ለክርስቶስ ወንጌል ምላሽ የሚሰጡበት ምስጢር ነው። አንድ እውነተኛ የሆነ እምነት ለማነሳሳትና ለማንቀሳቀስ በዚህም ተግባር ለቅዱስ ወንጌል ተገቢውን ምላሽ ለመስጠት ይህ የምስጢረ ጥምቀት ሥነ ሥርዓት ከመካሄዱ በፊት ተጠማቂውና የተጠማቂው ቤተሰቦች ቅዱስ ወንጌሉን በሚገባ ያዳምጡ ዘንድ በቂ የሆነ ዝግጅት እንዲያደርጉ ይደረጋል። ምስጢረ ጥምቀትን የሚቀበል ሰው ራሱን በሚገባ የሚያውቅ ጎልማሳ የሆነ ሰው ከሆነ ግን ይህንን የቤተ ክርስቲያን ጸጋ ለመቀበል ዝግጁ መሆናቸውን በራሳቸው አንደበት ሊገልጹ ይችላሉ። ነገር ግን ምስጢረ ጥምቀት የሚቀበለው ሰው ሕፃን የሆነ እንደሆነ በቤተሰቡ ይወከላል። ቤተሰቡ ወይም የክርስትና አባት ወይም እናት በሕፃኑ ስም ሆነው ምላሽ እንዲሰጡ ይደረጋሉ። ከእነርሱ ጋር የሚደረገው ይህ ውይይት ሕፃኑ ይህንን ምስጢር ለመቀበል መፈለጉን በመጠየቅ ቤተ ክርስቲያንም በዚህ ረገድ ይህንን ምስጢር ለመፈጸም ዝግጁ መሆኗን ለማሳየት ነው። ይህም ፈቃደኝነት የሚገለጸው በሕፃኑ ግንባር ላይ አጥማቂውና የሕፃኑ ቤተሰቦች የክርስትና እናት ወይም አባት በሚያደርጉት የመስቀል ምልክት ይገለጻል። በአከባበሩ መግቢያ ላይ የሚደረገው የመስቀል ምልክት የክርስቶስን አሻራ የእርሱ ሊሆን በተዘጋጀው ሰው ላይ የሚያትምና ክርስቶስ በመሰቀሉ ያስገኘልንን የደህንነት ጸጋ ያሳያል። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ በቁጥር 1235 ላይ እንደተገለጸው መስቀል ማን እንደሆንን፣ ምን እንደምናወራ፣ ምን እንደምናስብ፣ ምን እንደምንመለከት በመስቀል ምልክት ስር ሆነን ተግባራችንን እንድናከናውን በአጠቃላይ እስከ መጨረሻው ጊዜያችን ድረስ በክርስቶስ ፍቅር ውስጥ ሆነን እንድንኖር የሚያደርገን የመለያ ምልክታችን ነው። ሕፃናት በሚጠመቁበት ወቅት ይህ የመስቀል ምልክት የሚደረግላቸው በግንባራቸው ላይ ነው። የጎለመሱ ሰዎች በሚጠመቁበት ወቅት በተመሳሳይ መልኩ የሚደረገው በስሜት ሕዋሳቶቻቸው ላይ ሲሆን፣ ይህም በግንባራቸው ላይ የመስቀል ምልክት የሚደረግ ሲሆን ይህም የጌታን ድምፅ ለመስማት ያስችል ዘንድ ይህንን ምልክት ጆሮ ላይ ተቀበል፣ ለእግዚአብሔር ቃል በቂ ምላሽ ለመስጠት ያስችል ዘንድ ይህንን የመስቀል ምልክት በአፍ ላይ ተቀበል፣ ክርስቶስ በዚህ እምነት አማካይነት በልብ ውስጥ እንዲገባ ይህንን የመስቀል ምልክት በደረት ላይ ተቀበል፣ የክርስቶስን ቀንበር ለመሸከም ያስችል ዘንድ ይህንን የመስቀል ምልክት በትከሻ ላይ ተቀበል በማለት በቃላት የታጀበ የመስቀል ምልክት ይደረግለታል። በዚህም መሠረት የተጠመቅን ሁላችን ክርስቲያኖች በመሆናችን የፋሲካውን ምስጢር ምልክት የሆነውን በሰውነታችን ላይ ይታተማል። ይህንንም በሚታይ መልኩ በምስክርነት በመግለጽ በሕይወታችን ውስጥ ክርስቲያናዊ በሆነ መንገድ የሚገጥሙንን ፈተናዎች በሙሉ እንድንወጣ ያግዘናል ማለት ነው። ከእንቅልፋችን ስንነሳ፣ ከምግብ በፊት በጣም አስደንጋጭ የሆነ ሁኔታ በሚያጋጥመን ወቅት ክፉ መንፈስ በሚያጋጥመን ወቅት ማታ ከመተኛታችን በፊት የመስቀል ምልክት የምናደርግ ከሆነን ይህ ለኛ ለራሳችንና ለሚያዩን ሰዎች ሁሉ የክርስቶስ መሆናችንን ወይም የክርስቶስ ለመሆን እንደምንፈልግ የሚያሳይ ተግባር ነው። ቤተ ክርስቲያን በመንገባበትና ቤታችንም ሳይቀር በመንገባበት ወቅት በትንሽዬ ጎድጓዳ ሳህን ላይ ጸበል በማድረግ በዚህም መልኩ ወደ ቤተ ክርስቲያን ይሁን ወደ ቤታችን በመንገባበትና በመንወጣበት ወቅት ሁሉ ይህንን ጸበል በመንካት የመስቀል ምልክት በመናደርግበት ወቅት ሁሉ ሚስጥረ ጥምቀት መቀበላችንን ሁሉ ጊዜ እንድናስተውስ ይረዳናል ማለት ነው። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቅዱስ ጴጥሮስ አደባባይ ለተገኙ ምእመናን በሚስጥረ ጥምቀት ዙሪያ ላይ አድርገውት የነበረውን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። ክቡራንና ክቡራት አድማጮቻችን ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 1 2010 ዓ.ም ለንባብ ያበቁት ሦስተኛው ቃለ ምዕዳናቸው በአምስት ምዕራፎችና በ177 አንቀጾች የተዋቀረ እንደሆነ ቀደም ሲል መግለጻችን ይታወሳል። በዚህም መሰረት የዝህን ቃለ ምዕዳን ዋና ዋና አርዕስቶችና አንቀጾች በማንሳት ቀደም ባሉ ስርጭቶቻችን ወደ እናንተ አድማጮቻችን አንኳር አንኳር የሆኑ አርዕስቶችንና ሐሳቦችን ወደ እናንተ እያቀረብን እንደምንገኝ የሚታወቅ ሲሆን በዛሬው ቀን ክፍል 6ን እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ንዑስ አንቀጽ 6 ለቅድስና የሚያበቁን ተግባራት። ይህ ንዑስ አርዕስት በስሩ ከአንቀጽ 25 እስከ 31 ድረስ ያሉትን አንቀጾች አቅፎ የያዘ ሲሆን በአንቀጽ 25 ላይ ክርስቶስን እርሱ ካመጣልን መንግሥት ለይተን እንደማናየውና እንደማንረዳው የኛም የግል ተልእኮ የርሱን መንግሥት ከመገንባት ጋር የተያያዘና ሊነጣጠል የማይችል እንደሆነ በማስረዳት አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን እሹ የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ በማለት ለእግዚአብሔር መንግሥት በቅድሚያ መመልከት እንደሚገባን ያመለክታል። ከክርስቶስና ከእርሱ ፍቃድ ጋር ያለንን ግንኙነት የሚያመለክተው የፍቅርና የፍትህ መንግሥት ለመገንባት ስንሞክርና በዓለም አቀፍ ደረጃ ከእርሱ ጋር በመሆን ሰላምን ለመገንባት ቁርጠኛ መሆንን ያካትታል። በአጠቃላይ ለዚህ ጥረት የተቻለንን ያህል ራሳችንን፣ ሰውነታችንንና ነፍሳችንን ጨምሮ በቅድስና መንገድ እንዲጓዙ ማድረግ እንደሚያስፈልግ የሚገልጽ አንቀጽ ተካቶበታል። ከሌሎች ጋር መግባባት ሲገባን እኛ ግን ዝምታን የምንመርጥ ከሆነ ሰላምን ማስፈን የሚያስችሉ ተግባራትን ሳናከናውን ሰላምን የምንሻ ከሆነ ለምንም አይነት ለውጥ የማያበቃ አገልግሎ ሳናደርግ እንዲያው ዝም ብሎ በጸሎት ብቻ መትጋት ጤናማ እንዳልሆነ ይገልጻል። በዚህ ዓለም ውስጥ የሚገኙ መልካም ነገሮችን በሙሉ ሕይወታችንን ሊገነቡና እኛን ወደ ቅድስና መንገድ እንድንጓዝ ሊረዱን ይችላሉ። እኛ ነገሮች ላይ በጥልቀት በማሰላሰል ኃላፊነት በተሞላ መልኩ በቅድስና ሕይወት ለማደግና ይህንንም በፍቅር በተሞላ ተግባር ማከናወን ይኖርብናል ማለት ነው። ማንኛውም አይነት ከከፍተኛ ጉጉት፣ ከኩራት ወይም ደግሞ ሌሎችን ለመማረክ ብቻ በማሰብ የምናደርጋቸውና የምንሰራቸው ተግባሮች ወደ ቅድስና ሕይወት አይመሩንም። ማንኛውም የምንሰራቸውና የምንናገራቸው ነገሮች ወንጌላዊ የሆነ ትርጉም ሊሰጡ ይገባል። ይህም የኢየሱስ አገልጋዮች መሆናችንን በሚገባ ለይተው እንዲያውቁ በማድረግ የምናስተላልፈውን ማንኛውንም የቅድስና መልእክት ለክርስቶስ አገልጋዮች ብቻ የዋለ እንዲሆን ማድረግ ይገባል የሚል አንቀጽ አቅፎ የያዘ ነው። ብዙም ጊዜ ለምሳሌም ስለ አንድ ካታኪስት፣ ስለ አንድ የአገረ ስብከት ካህን መንፈሳዊነትና መንፈሳዊ ሕይወት ልናወራ እንችል ይሆናል። በተመሳሳይ መልኩም ከዚህ ቀደም የተጻፉት ኢቫንጀሊ ጋውዲየም በአማርኛው በወንጌል የሚገኝ ደስታ የሚለው ቃለ ምዕዳን ማንኛውም ተልእኮ መንፈሳዊ ይዘት ሊኖረው ይገባል። ከዚያም በመቀጠል ላውዳቶ ሲ በአማርኛው ውዳሴ ላንተ ይሁን በመባል የሚታወቀው ሐዋርያዊ መልእክት ደግሞ ስነ ምዕዳራችንን በመንፈሳዊነት መንከባከብ ይገባል የሚል ተልእኮ ያለው ሲሆን፣ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት የሚለው ቃለ ምዕዳን ደግሞ በቤተሰብ ውስጥ ሊኖር ስለሚገባው መንፈሳዊነት ይናገራል። ስለዚህም ሁሉም ተልእኮች መንፈሳዊ ይዘት ሊኖራቸው ይገባል በማለት የሚገልጽ አንቀጽ ተካቶበታል። ይህ ማለት ደግሞ በእግዚአብሔር ፊት በጸጥታ መቀመጥ፣ ከእግዚአብሔር ጋር በግለሰብ ደረጃ ጸጥ ባለ መልኩና በጽሞና መገናኘት አያስፈልግም ማለት እንዳልሆነ የሚገልጽ አንቀጽ እንደሚገኝበት የሚታወቅ ሲሆን፣ ነገር ግን ከዚህ በተቃራኒው በሚገኙ በጣም በርካታ የቴክኖሎጂ ውጤቶች ለምሳሌም የግል ኮምፒውተሮቻችን ላይ፣ ስልኮቻችን ላይ፣ በአጠቃላይ ዲጂታል የሚባሉ ነገሮች ላይ ጊዜያችንን ማባከን፣ ከሀገር ወደ ሀገር በመጓዝ ያለንን ከፍተኛና ተደጋጋሚ ፍላጎት፣ በተለይም ደግሞ ቁሳቁሶችን ለመጠቀም ያለን ከፍተኛ ፍላጎት፣ እነዚህን የመሳሰሉ ተግባራት የእግዚአብሔርን ቃል እንድንሰማ ጊዜ ስለማይሰጡን ልናስወግዳቸው ይገባል ወይም ደግሞ በመጠን ልንጠቀምባቸው ይገባል የሚል ምክር ያዘለ አንቀጽ የሚገኝበት ንዑስ አርዕስት ነው። አሁን ያለው ዓለማችን አስገራሚ በሆኑ ቃላት ብቻ የሚደመም፣ ጊዜያዊ በሆነ ደስታ የሚመካና የሚያዘወትር፣ በደስታ ሳይሆን በሐዘን የተሞላ ማኅበረሰብ፣ የብዙ ሰዎች ሕይወት ትርጉም አልባ የሆነበት ዓለም ውስጥ እንገኛለን። ታዲያ እንዴት ነው ይህንን የማይጠቅም ውድድር በማስወገድ ግላዊ የሆነ ውይይት ከእግዚአብሔር ጋር ለማድረግ ያስችለን ዘንድ እንዴት ነው ጊዜና ቦታ ማበጀት የምንችለው የሚል ጥያቄ ያዘለ አንቀጽ የሚገኝበት ክፍል ሲሆን፣ ለእግዚአብሔር ቦታ መስጠት ትንሽ አስቸጋሪ የሆነ ጉዳይ ቢሆንም ቅሉ ነገር ግን ፍሬያማ የሚያደርገን ተግባር መሆኑን መዘንጋት እንደማይኖርብን የሚያሳስብ ክፍል ነው። ዛሬ ይሁን ነገ ትክክለኛ ማንነታችንን በመፈለግ በድጋሚ እግዚአብሔር በውስጣችን እንዲገባ ማድረጋችን የማይቀር ጉዳይ ቢሆንም እኛ ራሳችን ካሁን ጀምረን ማንኛውንም አይነት ፈተናዎችን በማስወገድ የሚያባብሉንን ጥቅማ ጥቅሞችንና ደስታ የማይሰጡንን ነገሮች በማስወገድ ተስፋ እንዳንቆርጥ የሚያደርጉንን ነገሮች ወይም ደግሞ የብቸኝነት ስሜት ውስጥ የሚከቱንን ነገሮች ሁሉ በማስወገድ በዚያ አይነት ሁኔታ ውስጥ የምንገኝ ከሆነን የተሰጠንን ተልእኮ በመላእክት ለመተግበር የሚያስችለንን ተነሳሽነት እናገኛለን የሚል አንቀጽ የተጠቀሰበት ንዑስ አርዕስት ነው። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል አስደመጥናችሁ ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 1 2010 ዓ.ም ለንባብ ያበቁት ሐዋርያዊ ቃለ ምዕዳናቸው ላይ በምዕራፍ 1 በንዑስ አንቀጽ 6 ላይ የተጠቀሰውን ለቅድስና የሚያበቁን ተግባራት በሚል አርዕስት የቀረበውን አስተምሮ ጠቅላላ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።